አንድ ዓመት ያስቆጠረው በእስራኤልና በጋዛ የሐማስ ታጣቂዎች መካከል የተፈጠረው ግጭት አድማሱን እያሰፋ ወደ ሊባኖስና ኢራን የተሻገረ ጦርነት ሆኗል። ኢራን ማክሰኞ ዕለት ወደ 200 የሚደርሱ ሚሳኤሎችን ወደ እስራኤል ካስወነጨፈች በኋላ በአካባቢው ያለው ውጥረት ተባብሶ ቀጥሏል። በውጭ ጉዳይ ዲፕሎማሲና ዓለም አቀፍ ግንኙነት ምርምር ኢንስቲትዩት ዋና ተመራማሪ ዶክተር ዳርስ ከዳርታዬ የሐማስ ታጣቂዎች የዛሬ ዓመት በእስራኤል ላይ ጥቃት በሰንዘራቸውን ተከትሎ የተከሰተው ግጭት በቀጠናው ብቻ የተወሰነ እንደሚሆን ቢገመትም አሁን ግን የቀይ ባህር አካባቢን ጨምሮ እየሰፋ መጥቷል ይላሉ።
እስራኤልና የጋዛ ጦርነት ተብሎ የተጀመረው አሁን አድማሱ የሰፋው እንደተጀመረ ምናልባት በእስራኤልና እሷ ጋር በሚገኝ ትንሽዬ ግዛት ጋዛ በሚባል ይመስል ነበረ። ነገር ግን ብዙም ሳይቆይ ወዲያው እዚሁ ቀጠናችን አፍንጫችን ስር ነው ጦርነቱ የመጣው። አፍንጫችን ስር ስልህ የቀይ ባህር የደቡብ ጫፍ ይሄ ላይ ነው የመጣው። ሀውቲ ታጣቂዎች ማለት በየመን ኮስታል ኤሪያ እና በዚህ በአፍሪካ ቀንድ ኮስታል ኤሪያ መካከል ያለው ርቀት ምናልባት 30 ኪሎ ሜትር ያህል ነው። የውሃ አካል ላይ ያለው በኪሎ ሜትር ሲለካ ርቀቱ ማለት ነው። እና የነዚህ ታጣቂዎች እንቅስቃሴ የዓለም አቀፍ ሺፒንግ እንቅስቃሴውን ሲያውክ ጥቃት ሲፈጠር ምን ሲል ለኛ በጣም ቅርብ ነው። ወዴት ሊሄድ ይችላል ይሄ ዳይናሚክስ ብለን ስናስብ ከዚህ ችግር እኛም የማናመልጥ መሆናችንን የተረዳንበት ነው ብዬ እወስዳለሁ። ማለት ቀጥታ ራሱ የጦርነቱ ቀጠናም ወደዚህ አካባቢ እንደመጣ አይተናል።
ዶክተር ዳርስ ከዳር ወደ ቀይ ባህር የተስፋፋው የመካከለኛው ምስራቅ ግጭት በኢትዮጵያ መርከቦች ላይ ጨምሮ በቀጠናው ላይ ይዞ ስለመጣው የጸጥታና ደህንነት ስጋት እንደሚከተሉ ያብራራሉ።
አሁን ለምሳሌ ቀይ ባህር ላይ የሀውቲ ጥቃት አለ ማለት አንተ ለመርከቦችህ የምታደርገው የሴኩሪቲ ጫና ይኖርብሃል ማለት ነው። ከዚህ በፊት ዝም ብለህ ስትነግድ የነበርክ ከሆነ አሁን መርከብ ላስነሳ ነው ብለህ ለሀውቲዎች መናገር ሊጠበቅብህ ይችላል። ወይንም ይሄ መርከብ የኔ ነው የኔ ሸቀጥ ነው ያለበት ብለህ ኮሚኒኬት ማድረግ ይጠበቅብሃል። which is costly at the same time የወዳጅ አገራት መርከቦች እንዳይተላለፉ እየተደረገ ነው። ከዛ በተረፈ ደግሞ ዛሬ ባህር ላይ የሚተኩሱ ነገ ወደዚህ ወደ መሬት አለመተኩሳቸውን እርግጠኛ መሆን አንችልም። anyways እየተወሳሰበ መጥቷል። እሱ ብቻ አይደለም፣ የዓለም ትኩረት አሁን የአፍሪካ ቀንድ ላይ ያሉ ችግሮች እንዲረሱና ሙሉ ትኩረት ወደ መካከለኛው ምስራቅ እንዲሆን አድርጓል። እዚህ ቀጠና ላይ አሁን የሱዳን ችግር በጣም ዓለም አቀፋዊ ትኩረት የሚፈልግ ነበረ፣ ግን ኦልሞስት የተረሳ ሆኗል። ጦርነት ላይ ነው ያለው። ሶማሊያ የአትሚስ የቆይታ ጊዜ አሁን ዲሴምበር ላይ ነው የሚያልቀው። ብዙ ውይይቶች መደረግ ነበረባቸው። ፖስት አትሚስ ሁኔታ ምንድን ነው መሆን አለበት የሚለው ከአጋር አገራት ጋር ብዙ ውይይት መደረግ ነበረበት። ነገር ግን አሁን የዓለም ትኩረት ወደዛ የዞረበት ሁኔታ አለ እና ቀጠናው ላይ ያሉ ችግሮች አሁን ሰከንደሪ ግሎባል ኢሹ ወይም ተሪሸሪ እንዲሆኑ ሶስተኛ ደረጃ አራተኛ ደረጃ እንዲሆኑ እያደረጋቸው ነው። እዛ አካባቢ ያለው ጦርነት ብለን መውሰድ እንችላለን።
በኢትዮጵያ ለበርካታ ዓመታት በዲፕሎማትነት ያገለገሉት አምባሳደር ተፈራ ሻውል በበኩላቸው አሁን በመካከለኛው ምስራቅ እየተፈጠረ ያለውን ሁኔታ የአፍሪካ ቀንድ ሀገራት መሪዎች በጥንቃቄ ሊይዙት እንደሚገባ ይገልጻሉ።
የአፍሪካ ቀንድ ምን ጉዳት ያመጣል ብሎ ቁጭ ብሎ መሰላሰል አለበት። በእኔ ግምት እስካሁን እንግዲህ ከካርቱም በራሱ የውስጥ ችግር ተጠምዷል። ሶማሊያ ውስጥ ችግር ተጠምዷል። እኛም ሀገር ቢሆን ኢትዮጵያ እኛ በግንባታና የውስጥ ሰላም ለማውረድ ጥረት በሚደረግበት ጊዜ ይሄ መከሰቱ ያንን ትልቁን ግባችንን እንዳንደርስበት የሚያደርግ ይመስለኛል። እና በሩቅ ማየት ያለብን ይመስለኛል፣ በስፋት ማየት ያለብን ይመስለኛል።
እስራኤል በጋዛ በሐማስ ታጣቂዎች ላይ የከፈተችውን ወታደራዊ ዘመቻ በማስፋፋት ባለፉት ሳምንታት በሊባኖስ ባደረሰቻቸው የአየር ጥቃቶች በኢራን የሚደገፈው ሂዝቦላ መሪን ሐሰን ናስርላን ጨምሮ በርካታ የቡድኑ አመራሮችን መግደሏን አስታውቃለች። ሊባኖስን ጨምሮ መካከለኛው ምስራቅ በርካታ ኢትዮጵያውያን ለስራ የሚኖርበት አካባቢ መሆኑን የሚናገሩት ዶክተር ዳርስ ከዳር ታይም ጦርነቱ የዜጎችን ደህንነትም አደጋ ላይ ጣለ ሆኗል ይላሉ።
ብዙ ዜጎች አሉን መካከለኛው ምስራቅ፣ ከነዛ መካከል አንዱ ሊባኖስ ነው። እነዚህን ዜጎች ደህንነት ሁኔታ አሳሳቢ ነው ማለት ነው። ምናልባት ታስታውስ ከሆነ ከዚህ በፊት ዜጎችን ከሳውዲ የማስወጣት ብዙ እንቅስቃሴ ሲደረግ በጣም ከፍተኛ የሆነ ጫና የስራ ጫና ሲፈጥር የነበረ ነው። አሁን ምናልባት ጦርነቱ ሊባኖስ ላይ የሚቀጥል ከሆነ ተመሳሳይ ችግር መከሰቱ አይቀርም እና ይሄ ዜጋ መመለስ ሚለው ብቻም ሳይሆን ከተመለሱ በኋላ እዚ የነሱ ላይቭሊሁድ ሁኔታ ማሳሳቢ ነው። ሌላው ደግሞ መካከለኛው ምስራቅ ማለት ከኢትዮጵያ ጋር ጥሩ አሁን የኢኮኖሚ ግንኙነት ያለበት አካባቢ ነው። ጥሩ የኢትዮጵያ ኤክስፖርት መዳር የወጪ ንግድ መዳረሻ የሆነ የመጣ አካባቢ ነው። ከመካከለኛው ምስራቅ ብዙ ነገር እናስገባለን እና ይሄ አሁን በጦርነቱ ምክንያት አደጋ ውስጥ ሊገባ እንደሚችል መገመት ይቻላል።
ኢትዮጵያ ከአጼ ኃይለ ሥላሴ ዘመነ መንግስት ጀምሮ በመካከለኛው ምስራቅ ጉዳይ የገለልተኝነት አቋም እንደምታራምድ የሚናገሩት አምባሳደር ተፈራ ሻውል በበኩላቸው አሁንም ይህንን አጠናክሮ ማስቀጠል ይገባል ይላሉ።
እንግዲህ ብልጥ የሆኑት በአፍሪካ ቀንድ ያሉ አካባቢዎች ወዲህም ወዲያም ሳያደሉ በጥንት ጊዜ በግርማዊ ቀዳማዊ ኃይለ ሥላሴ ጊዜ የገለልተኛ ሀገሮች ማህበር ነበር። አሁን ተዳክሟል። ማርሻል ቲቶ፣ ኔህሩ እና ጃንሆይ ያን ጊዜ አንድ ላይ ሆነው ምንድን ነው ያደረጉት? የገለልተኛ ሀገሮችን አቋም ያዙ። ገለልተኛ ሀገሮቹ ከሁሉም ጋር መስራት ይችላሉ። አሁንም እነሱ እርስ በርስ ይጋጩ እንጂ አውሮፓም አሜሪካም መካከለኛ ምስራቅ እንዳሉት በሁለትዮሽ ግንኙነት እኛ የራሳችንን ነጻነት መጠበቅ አለብን። ይህን በምናደርግበት ጊዜ ሚዛናዊ አካሄድ ልንሄድ እንችላለን።
ዶክተር ዳር እስከዳርም ኢትዮጵያን ጨምሮ የቀጠናው ሀገራት ወደ መካከለኛው ምስራቅ ጦርነቶች ተስበው እንዳይገቡም ጥንቃቄ ማድረግ እንዳለባቸው ይመክራሉ።
የእኛ ቀጠና፣ እኛ የምንገኝበት የአፍሪካ ቀንድ ወደዛኛው ግጭት ተስቦ እንዳይገባ የመከላከል ስራ መስራት ነው። አይ ቲንክ ትልቁ ነገር እሱ ይመስለኛል። ማለት እንደዚህ አይነት ግጭቶች ሲመጡ አንዳንድ ጊዜ ከስሜትም ሊሆን ይችላል፣ አንዳንዴ ወይንም ካልተጠበቁ ትሪገር የሚያደርጉ ምክንያቶች የተነሳ አንዳንድ ሀገራት ተስበው ወደዛ ሊገቡ የሚችሉበት ሁኔታ ይኖራል። በእርግጥ አካባቢያችንና መካከለኛው ምስራቅ የባህል፣ የሃይማኖት፣ የምንት መመሳሰል ስላለው ወደዛ የመሳብ ነገር ሊኖር ይችላል እና ኢትዮጵያ በዚህ በቀጠናው ላይ ዋና ተዋናይ እንደመሆኗ አካባቢው ወደ መካከለኛው ምስራቅ ግጭት ተስቦ እንዳይገባ ያሉ ቀዳዳዎችን ሁሉ የመድፈን ስራ ይጠይቃል። አንደኛው እሱ ነው። ምናልባት እዚህ አካባቢ ያሉ አሸባሪ ድርጅቶችም እኛም ወንድማማቾች ነን፣ አጋሮች ነን በሚል ጥቃት እንዳይፈጽሙ ይሄን ነገር ቀድሞ መከላከል፣ በር መዝጋት ያስፈልጋል ብዬ አስባለሁ። በቀጠናው መካከል ደግሞ ምናልባት ኢጋድንም ጨምሮ አዳዲስ የግንኙነትና የመረጃ መለዋወጫ እድሎችን እየከፈቱ ምን ማድረግ አለብን፣ እንዴት እንንቀሳቀስ የሚሉ ነገሮችን የአካባቢው ሀገራት መስራት አለባቸው ብዬ አስባለሁ። ምክንያቱም አሁን ኢመርጀንሲ ሁኔታ ላይ ነው ያለ ነው። ጦርነቱም እየሰፋ ስለሆነ ወደዚህ ቀጠና እንዳይመጣ ምን እናድርግ የሚለውን በቅርበት መከታተልና መነጋገር ያስፈልጋል ብዬ እመክራለሁ።
እንደ አውሮፓውያን አቆጣጠር ጥቅምት 7 2023 የሐማስ ታጣቂዎች ወደ እስራኤል ዘልቀው በመግባት 1200 እስራኤላውያን የተገደሉበትን የሽብር ጥቃት ማድረሳቸውን ተከትሎ ሁኔታው ወደ ከፋ ግጭት ተባብሶ የበዙት ፍልስጤማውያን የሆኑ ከ40 ሺህ በላይ ንጹሃን ሰዎች እልቂት አስከትሏል። አሁንም ያልበረደው ይህ ጦርነት መላውን የመካከለኛው ምስራቅ ክልል እንዳያቀጣጥልም ስጋትን ደቅኗል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።